buddy. Back out, buddy.
ጋቢና ቪኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባ በሉ ታክሲው ሞልቷል ጋቢና ቪኦኤ አስገባችሁ
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው ዛሬ ታክሲውን የምንዳው ነኝ ጽዮን ግርማ ከጎን እዚ ጋቢና ቁጭ ብላለች
ሰላም እንደምናመሻችሁ ለዛሬ ምሽት ያዝናቸው ፕሮግራሞችን እናስተዋውቃችሁ በዩናይትድ ስቴትስ ምርጫ ላይ የተሰጡ አስተያየቶችን ይዘናል ጊዜ ከበቃን ወደ በኋላ ላይ እናቀርባለን
አንጅራ ፍኛሊ ቃምኒቴናል ስቲንጅሩ አረምኒቴኛው
መቼም በህይወት አለን ነገር ግን ምላሳችን ተሳስሮ ሰውነታችን ደንዝዟል እንባ ካይናችን ደርቆ አያውቅም ቤተሰቤ አንድ ነገር አያውቅም አእምሯችንና ህሊናችን ዞሯል
በመስራቅ አርሲ ዞን ሽርካ ወረዳ ጎብሳ ቀበሌ ውስጥ አንድ አባት 3 ልጆቻቸው እንደተገደሉባቸው ይናገራሉ
በተለይ በእኛ ሀገር በወሊድ በሚደርስባቸው ጉዳት የሚመጣ ነው
ዶክተር አምባዬ ወልደ ሚካኤል ናቸው የፊስቱላ ህመምን በተመለከተ ማብራሪያን እንዲሰጡን እንግዳችን አድርገን ጋብዘናቸዋል ጋቢና VOA አብራችሁን ካድማስ ተሻገሩ ዜና እናስቀድም
በድጋሚ እንደምናመሻችሁ የጋቢና VOA አድማጮች አጠርላሉ የምሽቱ ዜናዎች ጽዮን ግርማ ተመልሻለሁ አቃቤ ህግ አቶ በቀለ ገርባን ጨምሮ በ22 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ላይ የመሰረተው ክስ በዝግ ችሎት ያቀረበውን ጥያቄ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት አራተኛ ልደታ ምድብ አራተኛ ወንጀል ችሎት በሙሉ ድምጽ ውድቅ አድርጎታል። የፍርድ ሂደቱ በግልጽ ችሎት ቀጥሎ የአቃቤ ህግ ምስክሮችም መሰማት ጀምረዋል። አድማጮች እዚህን ዜና ዝርዝር ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። በሀገሪቱ የሚወጡ አዋጆች ከማዕከል ርቆ በሚገኘው ወገናችን በትክክል አይተገበርም ሲሉ የኦሞ ህዝቦች ዲሞክራሲያዊ ህብረት ሊቀመንበር ተናግረዋል። ሊቀመንበሩ አቶ ግርማ በቀለ ለአሜሪካ ድምጽ እንዳስረዱት እስከ ትላንትና ሁለት ድረስ ምክትላቸውን ጨምሮ 4 የፓርቲው አመራሮች ጂንካ ከተማ ውስጥ ታስረዋል። የጸረ ሽብር አዋጁ በወጣበት ወቅት የአመራር አባሎቻቸው ለሁለት ሳምንታት ታስረው እንደነበር የገለጹት ሊቀመንበሩ የኛው ካስቸኳይ ጊዜ አዋጁ ጋር በተገናኘ ሊሆን እንደሚችል ጠቁመዋል። ወደ ዓለም አቀፍ ዜና ስንሻገር በተመረጡ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ካቢኔ አባላት አካል የሚሆነው ማን ነው በሚባልበት በአሁን ወቅት በቡድናቸው መካከል ሽኩቻ እንዳለ እየተገለጸ ነው። ትራምፕ ትናንት ማታ በትዊተር ገጻቸው ባስተላለፉት መልእክት የአንድ ሳምንት ጊዜ ያስቆጠረው የስልጣን ሽግግሩ በጥሩ መልክ እየተካሄደ ነው ብለዋል። የካቢኔ አባላት የሚሆኑትና በሌሎች በርካታ ቦታዎች ስለሚሰየሙት ሰዎች በሚወሰንበት ባሁን ወቅት በጣም የተደራጀ በሂደት እየተንቀሳቀሰ ነው። በመጨረሻም የሚሰየሙት እነማን እንደሆኑ የማውቀው እኔ ብቻ ነኝ ሲሉ በትዊተር ገጻቸው ትራምፕ አስታውቀዋል። የብሔራዊ ጸጥታ ባለስልጣናት የነበሩት ሪፐብሊካዊ ኤሊት ኮን ወግ አጥባቂዎች በትራምፕ አስተዳደር ውስጥ እንዲያገለግሉ አልመክርም ሲሉ የጻፉት ጠንካራ ነቀፌታ አዘል ጽሑፍ ቀደም ሲል ዋሽንግተን ፖስት ጋዜጣ ላይ ወጥቶ ነበር። የሩሲያው ፕሬዝዳንት ብላድሚር ፑቲን ሩሲያ ካለም አቀፍ የወንጀል ችሎት እንድትወጣ ወሰኑ። ፑቲን ሀገራቸው በፍጅት በስብና ላይ በጦርነት ወቅት ወንጀል በመፈጸም የተከሰሱትን ወደ ፍርድ የማቅረብ ስልጣን ካለው የወንጀል ችሎት እንድትወጣ የሚያስችል ሕግ ዛሬ ፈርመዋል። ፑቲን የፈረሙት ሰነድ በ ክረምሊን ድረገጽ ላይ ወጥቷል። የሩሲያ ውጭ ጉዳይ ሚኒስቴር ደግሞ ስለቱ ተስፋ የተጣለበትን አላማ አላሟላም፣ እውነተኛ በሆነ መልክ ከተጽኖ ነጻ አልሆነም የሚል መግለጫ አውጥቷል። በመጨረሻም ሁለት ተጨማሪ ትውልደ ሶማሊያ አሜሪካውያን እስላማዊ መንግስት ነኝ ለሚለው ጽንፈኛ ቡድን ቁሳዊ ድጋፍ ለማድረግ አሲረዋል በሚል ክስ የእስራት ቅጣት ተፈርዶባቸዋል። ሃንዳ ሙሲ የተባለ የ21 ዓመት እድሜ ወጣት ሚኒሶታ ውስጥ ከተከሰሱት 9 ጓደኛሞች መካከል አንዱ ነው። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አራጋውና
ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።
ጋቢና VOA, let's cross boundaries together.
አቃቤ ሕግ አቶ በቀለ ገርባን ጨምሮ በ22 የኦሮሞ ፌዴራሊስት ኮንግረስ አመራር አባላትና ደጋፊዎች ላይ የመሰረተው ክስ በዝግ ችሎት ያቀረበውን ጥያቄ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በሙሉ ድምጽ ውድቅ አደረገው። የፍርድ ሂደቱ በግልጽ ችሎት ቀጥሎ የአቃቤ ሕግ ምስክሮች መሰማት ጀምረዋል። መለስካቸው አምሃ ከአዲስ አበባ ዝርዝር አለው።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ትናንት አቃቢ ሕግ የኦሮሞ ፌዴራልስ ኮንግሬስ ከፍተኛ አመራር አባላትንና ደጋፊዎችን ያጠቃልለው የ22ቱ ተከሳሾች ክስ በዝግ ችሎት እንዲታይ ያቀረበውን ጥያቄና የተከሳሾች ጠበቆች ያቀረቡትን መቃወሚያ ክርክር እንደመረመረ ገልጿል። በዚሁ መሠረት አቃቢ ሕግ የፍርድ ሂደቱ በዝግ ችሎት ይታይልኝ ሲል ላቀረበው ጥያቄ በዋና ምክንያትነት የሰጠው የምስክሮቹን ደህንነት እየተመረኮዘ መሆኑን ፍርድ ቤቱ አስታውሷል። ለምስክሮቹ ደህንነት ዋስትና መስጠት በሕግ የተደነገገ ቢሆንም ለዚህ ዋስትና አማራጩ ዝግ ችሎት ብቻ እንዳልሆነም ፍርድ ቤቱ አትቷል። በሌላ በኩል ደግሞ የተከሳሽ ጠበቆች የአቃቢ ሕግን ጥያቄ ሲቃወሙ የክርክራቸው መሠረት የቀረበው ጥያቄ ከሕገ መንግሥታዊ ድንጋጌዎች የሚቃረን መሆኑ እንዲሁም የምስክሮቹ ደህንነት ለአደጋ የተጋለጠ ለመሆኑ በማስረጃ ያልተደገፈ መሆኑንና የመሳሰሉትን ፍርድ ቤቱ አውስቷል። በተለይም ክርክሮች በዝግ ችሎት የሚደረግባቸው አግባቦች የተከራካሪዎቹን የግል ሕይወት፣ የሕዝብን የሞራል ሁኔታና የአገሪቱን ደህንነት ለመጠበቅ ሲባል ብቻ ክርክሩ በዝግ ችሎት ሊሰማ ይችላል የሚለውን ሕገ መንግሥታዊ ድንጋጌ በማስታወስ የአቃቢ ሕግ ክርክር ይህን የሕገ መንግሥት ድንጋጌ መሠረት ያላደረገ መሆኑን ገልጸዋል። ስለሆነም ጥያቄው የሕግም ሆነ የአመክንዮ መሠረት የሌለው በመሆኑ ፍርድ ቤቱ የአቃቢ ሕግን ጥያቄ በሙሉ ድምፅ ውድቅ ማድረጉን ገልጾ ክርክሩ በመደበኛው ሁኔታ እንዲቀጥል አዟል። አቃቢ ሕግም ዛሬ ከረፋዱ 5 ሰዓት ጀምሮ ምስክሮቹን ማሰማት ጀምረዋል። አቃቢ ሕግ በተከሳሾቹ ላይ 43 ምስክሮችን የቆጠረ መሆኑንና እስከ ህዳር 13 ቀን 2009 ዓ.ም እነዚህ ምስክሮች ተሰምተው እንደሚያበቁ ይጠበቃል። አቃቢ ሕግ በኦሮሞ ፌዴራሊስት ኮንግሬስ ከፍተኛ አመራር አባላት በአቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተከሳሾች ላይ የሽብር ወንጀል ክስ የመሠረተባቸው ከዛሬ 7 ወር በፊት እንደነበረ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በሀገሪቱ የሚወጡ አዋጆች ከማዕከል ርቆ በሚገኘው ወገናችን በትክክል አይተገበርም ሲሉ የኦሮሞ ሕዝቦች ዲሞክራሲያዊ ህብረት ሊቀመንበር ተናግረዋል። ሊቀመንበሩ አቶ ግርማ በቀለ ለአሜሪካ ድምፅ እንዳስረዱት እስከ ትላንትናው ዕለት ድረስ ምክትላቸውን ጨምሮ 4 የፓርቲው አመራሮች ጂንካ ከተማ ውስጥ ታስረዋል። ኦሮሞ ያልኩት ኦሞ ነው፣ የጽሁፍ ስህተት ነው። የጸረ ሽብር አዋጁ በወጣበት ወቅት የአመራር አባሎቻቸው ለ2 ሳምንታት ታስረው እንደነበር የገለጹት ሊቀመንበሩ ይሄኛውም ከአስቸኳይ ጊዜ አዋጁ ጋር በተገናኘ ሊሆን እንደሚችል ገልጸዋል። በተቃዋሚ መሪው የተጠቀሰው ደቡብ ኦሞ ዞን በአስቸኳይ ጊዜ አዋጅ ኮማንድ ፖስት ይፋ በተደረገው ተጠራጣሪዎች የተያዙባቸው ዝርዝር ውስጥ አልተካተተም። እስክንድር ፍሬው ዝርዝር አለ።
የተቃዋሚ መሪው እንዳሉት በኢትዮጵያና ኬንያ እንደዚሁም ደቡብ ሱዳን ድንበር ላይ የሚገኘውና 16 ብሔር ብሔረሰቦች የሚኖሩበት የደቡብ ኦሞ ዞን ከማዕከል ርቆ የሚገኝ አካባቢ ነው። በዚህ ምክንያት ጭምር በአገሪቱ የሚወጡ አዋጆች በትክክል እንደማይተገበሩም ነው የኦሞ ሕዝቦች ዲሞክራሲያዊ ህብረት የተባለውን ፓርቲ በሊቀመንበርነት የሚመሩት አቶ ግርማ በቀለ ያስረዱት። በሚያዚያ 2008 ዓ.ም የጸረ ሽብር አዋጁን መውጣት ተከትሎ የአመራር አባሎቻቸው ለ2 ሳምንታት ታስረው መለቀቃቸውን አስታውሰዋል። የአስቸኳይ ጊዜ አዋጅ መውጣቱን ተከትሎ ደግሞ እስከ ትናንትና ዕለት ድረስ የእርሳቸውን ምክትል ጨምሮ 4 የአመራር አባሎቻቸው በድንገት መታሰራቸውን ያብራሩት
3ቱ አባላቶቻችን በ5309 የታሰሩት ከጅንካ ከተማ ነው።
ህዳር 5
እነዚህም እንግዲህ የድርጅታችን ምክትል ሊቀመንበርና የዞኑ ጽህፈት ቤት ተጠሪ አቶ አለማየሁ መኮንን ቢጣ በመምህርነት በዚያው ከተማ ውስጥ የሚያገለግል ነው። ሁለተኛው የዞኑ የስራ አስፈጻሚ ኮሚቴ የድርጅታችን የሆነው አቶ ዳዊት ካፕቲመር ነው። ሶስተኛው ከዚህ በፊት የመያድና የአንድነት የዞን ተጠሪ ሆኖ ሲሰራ የነበረ አሁን የከተማው ነዋሪ የሆነ አቶ ሱለሽ ጌታቸው ናቸው። በህዳር 5 2009 የታሰሩት እንደዚሁ በሚቀጥለው ቀን ህዳር 6 ማለት ነው አቶ ዘሪሁን ቤዙ
ትናንት ማለት ነው?
አዎ እንደዚሁ ታስሯል።
ምንድነው ኃላፊነታቸው? አቶ ዘሪው ነው የበዘው?
አባል ናቸው። እና ከታሰሩበት ጊዜ ጀምሮ እስከዚህ ሰዓት ድረስ ምንም የተጠየቁት የታሰሩበት የተጠረጠሩበት ወንጀልም ባልተነገረበትና ባልተገለጸላቸው ሁኔታ ላይ ስለሆነ እኛ በቀጥታ ይህ ከአስቸኳይ ጊዜ አዋጁ ጋር የተገናኘ ነው ብለን እንድናስብ ተገደናል።
እዚህ ላይ ከቤታቸው ተወስደው እንግዲህ የት ነው የሚገኙት? አሁን የትኛው ማረሚያ ቤት ነው ያሉት? እዛው ጅንካ ከተማ ውስጥ ነው?
አዎ፣ የጅንካ ከተማ የከተማ ፖሊስ ጣቢያ ውስጥ ነው ያሉት።
እንግዲህ ምናልባት የአስቸኳይ ጊዜ አዋጁ ጋር የተገናኘ ሊሆን ይችላል ብለዋል። ይህን በተመለከተ እንግዲህ እንዲህ አይነት ጉዳዮችን የሚከታተለው የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ ነው። ይሄ ቦርድ በአስቸኳይ ጊዜ አዋጅ ምክንያት የታሰሩ ግለሰቦችን ስም በአንድ ወር ጊዜ ውስጥ ይፋ ማድረግና የታሰሩበትን ምክንያት የመግለጽ ግዴታ እንዳለበት በዚህ በህገ መንግስቱ ተገልጿል። አሁን ከህገ መንግስቱ ላይ ያነበብኩ ነው መጠይቀውት እና ከዚህ አንጻር የሚመለከታቸውን ይሄ የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድን ጨምሮ የሚመለከታቸውን ለማናገር ያደረጋችሁት ጥረት አለ ወይ?
አሁን ደብዳቤ አዘጋጅተን ለዚህ መርማሪ ቦርድና ለኢትዮጵያ ሰብአዊ መብት ኮሚሽንም ለማስገባት ደብዳቤው ዝግጁ ነው። በዛሬው ቀን ይገባል ብለን እንጠብቃለን። ምንድን ነው የጠየቅነው? ሁልጊዜ ዞናችን ከማዕከል በጣም ርቆ የሚገኝ በመሆኑና ኋለቀርና በትራንስፖርት ረገድ እምብዛም ስለሆነ አዋጆች በወጡ ቁጥር ይህ የአስቸኳይ ጊዜ አዋጅን በተመሳሳይ ሁኔታ በክልሉ አዋጁ ትክክለኛ ትርጉም መሰረት እየተተገበረ አይደለም።
በተቃዋሚ መሪው የተጠቀሰው የደቡብ ኦሞ ዞን በአስቸኳይ ጊዜ አዋጅ ኮማንድ ፖስት ይፋ በተደረገው ተጠርጣሪዎች የተያዙባቸው አካባቢዎች ዝርዝር ውስጥ አልተካተተም። ከ11,000 በላይ ግለሰቦች በስድስት ማዕከላት በቁጥጥር ስር መዋላቸውን ኮማንድ ፖስቱ ሰሞኑን አስታውቋል። ተጠርጣሪዎቹ በአዋሽ፣ በጦላይ፣ በዘዋይ አላጌ፣ በዲላና ይርጋለም እንዲሁም በባህር ዳርና በአዲስ አበባ በሚገኙ ማዕከላት እንደሚገኙም ነው የገለጸው። በአዋሽ ማዕከል የሚገኙ 1174 ተጠርጣሪዎች ከፊንፊኔ ዙሪያ፣ ከሰሜን ሸዋ፣ ከምዕራብ አርሲና ከምስራቅ ሸዋ ዞኖች፣ በጦላይ ማዕከል የሚገኙ 4329 ተጠርጣሪዎች ደግሞ ከቄለም ወለጋ፣ ከአርሲ፣ ከምዕራብ አርሲና ከምስራቅ ሸዋ የተያዙ መሆናቸውንም ጠቅሷል። እንደ ኮማንድ ፖስቱ በዘዋይ አላጌ ማዕከል የሚገኙ 3048 ተጠርጣሪዎች ከጉጂ፣ ምዕራብ ሐረርጌ፣ ምስራቅ ሐረርጌ ዞኖች፣ ዲላና ይርጋለም የሚገኙ 2114 ተጠርጣሪዎች ደግሞ ከጌዶ አካባቢ የተያዙ ናቸው። በባህር ዳር ማዕከል የሚገኙ 532 ተጠርጣሪዎች ከሰሜን ጎንደር፣ ከደቡብ ጎንደር፣ ከምስራቅ ጎጃምና ከአዊ ዞኖች፣ በአዲስ አበባ ማዕከል የሚገኙ 410 ተጠርጣሪዎች ደግሞ ከአዲስ አበባ ከተማ የተያዙ መሆናቸውንም አመልክቷል። በየማዕከላቱ የሚገኘው የተጠርጣሪዎች ስም ዝርዝር በየክልሉ መስተዳድሮች አማካኝነት ለዞኖችና ወረዳዎች ተልኮ የሚለጠፍ መሆኑን፣ ቤተሰቦችም የተጠርጣሪዎቹ ስም ከተገለጸ ጀምሮ ባሉበት ቦታ በመገኘት መጠየቅ እንደሚችሉ አስታውቋል። ኮማንድ ፖስቱ ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በኦሮሚያ ክልላዊ መንግስት በምስራቅ አርሲ ዞን ውስጥ በሽርካ ወረዳ ነዋሪ የሆኑ አቶ ጀማል ሁሴን የተባሉ ግለሰብ 3 ልጆቻቸው በታጣቂዎች እንደተገደሉባቸው ለአሜሪካ ድምጽ ለአፋን ኦሮሞ ዝግጅት ክፍል ገለጹ። ምናልባት በህይወት ኖሬ አይምሮዬ ትክክል ከሆነ ልጆቼ ምን አደረጉህ ብዬ መንግስትን ጠይቀው ይሆናል ብለዋል። የወረዳው አስተዳዳሪ ሁኔታውን በስልክ ከመስማት ውጪ አካባቢው ላይ ስለሌሉ የሚያውቁት ነገር እንደሌለ ተናግረዋል። በዚህ ዞን ሌላ ወረዳ ውስጥ ተጨማሪ ግድያ መፈጸሙን ነዋሪዎችም ተናግረዋል። ጃለኔ ገመዳ ያጠናቀረችውን ሪፖርት ጽዮን ግርማ አሰናድተዋለች።
በምስራቅ አርሲ ዞን ሽርካ ወረዳ ጎቤሳ 01 ቀበሌ ውስጥ 3 ወንድማማቾች ይኖሩበት ከነበረበት ቤት ውስጥ አውጥተው ታጣቂዎች እንደገደሏቸው የአካባቢው ነዋሪዎችና ወላጅ አባታቸው ለአሜሪካ ድምጽ አፋን ኦሮሞ ዝግጅት ክፍል ተናግረዋል። አቶ ጀማል ሁሴን የወጣቶቹ አባት ናቸው። ልጆቻቸው መርሃቡ ጀማል እድሜው 26፣ ቶላ ጀማል እድሜው 24 እንዲሁም አብዲሳ ጀማል እድሜው 20 ዓመት እንደነበር ይናገራሉ። አቶ ጀማል እንደሚሉት እርሳቸው የሚኖሩት ገጠር ነው። ልጆቻቸው ግን በትምህርትና በስራ ላይ ስለተሰማሩ በሽርካ ወረዳ ጎቤሳ በተባለች ከተማ ቤት ሰርተውላቸው እዛው በመኖር ላይ ነበሩ። አቶ ጀማልና ባለቤታቸው ሶሌ ፈረቀሳ በተባለ ገጠር ቀበሌ ይኖሩ እንደነበርና መስከረም 30/2009 የልጆቻቸውን መገደል እንደሰሙ ይናገራሉ።
ሰዓቱ በተኮ ሲገርከ ይጫጀፈም
ልጆቼ 11 ሰዓት ላይ እንደተገደሉ መስከረም 30 ምሽት 1 ሰዓት ላይ ነገሩኝ። ወዲያውኑ ወደ መኖሪያቸው መጣሁ። ስደርስ የሶስቱም አስከሬን እዛው የተገደሉበት ግቢ ውስጥ ነበር ያለው። ከዚያ ሰዎች እንዲረዱኝ ጠይቄ አስከሬናቸውን ወደ ቤት አስገባነው። እዚያው አደረን።
ስሙ እንዳይጠቀስ የጠየቀ ያካባቢው ነዋሪ ወጣቶቹ መስከረም 30 2009 ዓመተ ምህረት ከቀኑ 11 ሰዓት አካባቢ ታጣቂዎች ወደ ቤታቸው መጥተው ወደ ደጅ ካወጧቸው በኋላ እንደገደሏቸው ይናገራል።
ከድሮው ነው ይፈቃደ ሰራዊት ለከፊት ወራና አጋዚ
የመንግስት ኃይሎች ናቸው። ሰው መርቶ ይዟቸው መጣ። ልጆቹ የጠየቁት ነገር የለም። ሶስቱንም ከቤት አውጥተው ገደሏቸው።
እኚሁ ግለሰብ እንደሚሉት የሶስቱ ወንድማማቾች አባት አቶ ጀማል ሁሴንና እናታቸው ሀዘኑ መሪር ከመሆኑ የተነሳ ራሳቸውን እንዳይገድሉ ተሰግቶ እጆቻቸው ታስሮ እየተጠበቁ እንደሆነ ይናገራሉ። የሟቾች አባት አቶ ጀማል ሀዘናቸውን ለመግለጽ አቅም እንዳጡ ይገልጻሉ።
መቼም በሕይወት አለን፣ ነገር ግን ምላሳችን ተሳስሮ ሰውነታችን ደንዝዟል። እምባ ከዓይናችን ደርቆ አያውቅም። ቤተሰቤ አንድ ነገር አያውቅም። አእምሮአችንና ሕሊናችን ዞሯል። ሦስቱ ልጆቼ የኦሮሞ ልጆች ናቸው። ያለምንም ጥፋት ኦሮሞ ስለሆኑ ብቻ ገደሉብኝ።
ልጆቼ ለምን እንደ ተገደሉ የነገረኝ ባለስልጣንም ሆለ መከላከያ ሰራዊት የለም ያሉት አቶ ጀማል፣ ሌሎች ትንንሽ ልጆች ቢኖሩኝም ደርሰውልኝ የሚጦሩኝ የሚረዱኝ እነኚህ ሶስቱ ነበሩ። ራሳቸውንም የቻሉት እነርሱ ነበሩ። ምን ላድርግ? ለራሴ በምኖርበት የገጠር ቀበሌ ውስጄ ቀበርኳቸው። ከእኔ ጋር ህዝብ ወጥቶ ቀበራቸው ይላሉ።
ገሩ ሰሙን ክየሌሊት ኪንጅሩ በሶቤ ከሌ ዋላሌ
እኔም አእምሮዬ ዞሯል። የአዋቂ አላዋቂ ሆኛለሁ። ምንም ማለት አልችልም። አቅም የለኝም። እኔንም ሕዝቡ እጄን አስሮ ይጠብቀኛል። እስቲ እግዚአብሔር አላህ ያሳያችሁ። እኔን ሰው ነው የሚጠብቀኝ። እናታቸው ደግሞ ልትሞት ነው። ነገ ማደሯን አላውቅም። እኔም ከሞት የምቀር አይመስለኝም።
ምናልባት በሕይወት ኖሬ አእምሮዬ ትክክል ከሆነ መንግስትን ምን አደረጉህ? ስለ ልጆቼ ምን አስተያየት አለህ ብዬ ጠይቅ ይሆናል። ይህም አእምሮዬ ሲስተካከል፣ ከሁሉም በላይ ደግሞ በሕይወት ከኖርኩ እኔም ልጆቼን ወደ ሞት እየተከተልኳቸው ነው ይላሉ አቶ ጀማል። በምስራቅ አርሲ ዞን ውስጥ በየደረጃው ያሉትን እንዲሁም የፖሊስ ቢሮን ለማነጋገር ለቀናት ያደረግነው ጥረት አልተሳካም። በመጨረሻ ግን ከወረዳው አስተዳደር አቶ ሲራጅን አግኝተን ተፈጸመ ስለተባለው ሰዎች ግድያ ጠይቀናቸው ነበር።
ስለ ጉዳዩ አላውቅም። አሁን ባሌ ነው ያለሁት። በሞቱበት ጊዜም እዚያ ስለነበርኩ አላውቅም። ረፍት ወስጄ ከአካባቢው ከወጣሁ ከአንድ ወር በላይ ሆነኝ። ቤተሰብ ታሞብኝ ነው የሄድኩት። ነገሩን እንዳንቺው በስልክ ሰምቻለሁ። የማውቀው ነገር ግን የለም። በድንገት ተጠርቼ ስለሄድኩ በእኔ ቦታ ሌላ ሰው ለጊዜው ተተክቶ ይስራ አይስራ አላውቅም።
በሌላ በኩል በምስራቅ አርሲ ዞን ሰዲቃ ከተማ ውስጥ የሶስት ልጆች አባትና እድሜው 28 የሆነ አቶ አብደላ መጫ የአስቸኳይ ጊዜ አዋጁ በታወጀበት ቀን ከመንግስት ኃይሎችና የአካባቢው ፖሊሶች በደረሰበት ድብደባ ለሁለት ቀናት ከታመመ በኋላ ሕይወቱ ማለፉን ከነዋሪዎች ውስጥ ማንነቱ እንዳይገለጽ የጠየቀ ሰው ተናግሯል።
በዕለቱ ሰላማዊ ሰልፍ ለምን ወጣችሁ ብለው በተጨማሪም የቀበሌ ባለሥልጣኖች ከታጣቂዎች ትጥቅ ለማስፈታት ሞከራችሁ ብለው ብዙዎችን ደብድበው ነበር። አብደላ በደረሰበት ድብደባ ሁለት ቀናት ታሞ ሞተ።
ይህ ሰላማዊ ሰልፍ የተካሄደው የአስቸኳይ ጊዜ አዋጁ በታወጀበት ቀን ነበር። ድብደባውም እዚያው ሰላማዊ ሰልፍ ላይ ነበር ያካሄዱት ያሉት እኚህ ነዋሪ፣ አቶ አብደላ ተደብድቦና ወደ ቤት ከመጣ በኋላ ወደ ሆስፒታል ለመውሰድ ሁሉም ሰው ፈራ። ሕይወቱም ካለፈ በኋላ የቀብር ስነ ስርዓቱ ለስሙ እንጂ በአግባቡ አልተከናወነም ብለዋል። እነዚህን ጉዳዮች በተመለከተ ከሌሎች የአካባቢው ባለስልጣናትና አመራሮች መረጃን ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። የሚሰጡን ከሆነ ጥረታችንን እንቀጥላለን። በኢትዮጵያ በወሊድ ወቅት በሚከሰት ችግር ምክንያት ከ115 የሚሆኑት እናቶች የሕክምና እርዳታ ይሻሉ። አብዛኛው የፌስቱላ ተጎጂ የሆኑት በገጠራማ አካባቢ የሚኖሩና ሕክምናውን በቅርበት የማያገኙ ናቸው።
ዶክተር አምባይ ወልደ ሚካኤል የማህፀንና አጥንት ስፔሻሊስት ሲሆኑ ከ20 አመታት በላይ በሙያው አገልግለዋል። መስታወት አራጋው በኢትዮጵያ የፌስቱላ ህመም የሚገኝበትን ሁኔታ በተመለከተ አነጋግራቸዋለች።
ዶክተር አምባይ ወልደ ሚካኤል ከወሊድ ጋር በተገናኘ በተለይም በፌስቱላ ጉዳት የደረሰባቸውን ወላዶች ቀዶ ጥገና በማድረግ ላይ ነው ለበርካታ አመታት የሰሩት። በአብዛኛው የፌስቱላ ተጎጂ የሚሆኑት ህመምተኞች ከህክምና እጥረት ብቻ አይደለም በማለት ነው ንግግራቸውን የጀመሩት።
የጤና አገልግሎቱ ተቋሙ ብቻ ሳይሆን የመድኃኒቱ አቅርቦት፣ የባለሙያው እዛ ቦታ አለመገኘት፣ በአንዳንድነታ ደግሞ ራሱ ተቋሙ አለመኖር የዚህን የህክምና አገልግሎት ለተቸገሩት እናቶች እዛ ባካባቢያቸው አገልግሎት እንዳያገኙ ያደርጋቸዋል ማለት ነው። በዚህ ምክንያት ምጡ ይረዝማል። ምጡ ከረዘመ በኋላ ወደ ሌላ ቦታ ሂዱ ይባላሉ ለመውለድ። እንደዛ እንኳን ለሚሄድ ሲሉ መንገዱ በጣም የተመቻቸ አይደለም። በሶሴቱ ነው የሚሄዱት። መንገድ መኪና ቢኖርም ደግሞ በጣም ኋላ ቅር የሆነ የመጓጓዣ አገልግሎት ነው ያለው። እነዚህ የምጡን እንደገና የባሰ ያራዘሙታል። አገልግሎትን ለማግኘት በሚችሉበት ቦታ ሲደርሱ ሁሉ ነገር ያረፈደበት ይሆናል። በልጁ ይሞታል። እናትየዋ ጉዳት ደርሶ ይሆናል። ይሄ ነው እንግዲህ ዋናው ችግር። ለምንድን ነው የሚሆነው ይሄ ነገር ቢባል ይህን በቂ አገልግሎትን ባለማግኘታቸው ነው እንደዚህ አይነት ችግር ላይ የሚወድቁት ማለት ነው። ይሄ ደግሞ ከስልጣኔ ከድህነት ጋራ አብሮ የሚሄድ ነው።
በዓለም አቀፉ የጤና ድርጅት WHO ጥናት መሰረት ከ1000 ሴቶች 3 ሴቶች የፊስቱላ ችግር እንደሚገጥማቸው ተቀምጧል። ለፊስቱላ ጉዳት ዋነኛው ምክንያት ዶክተር አምባይ ሲናገሩ
ከ95-97 በመቶ የሚሆኑ ከወሊድ ጋር በተገናኘ ጉዳይ፣ ጥቂቶቹ ደግሞ በተለያየ ምክንያት መስተው የሚታከሙ አሉ። ለምሳሌ በአለድናቸው በሚያገቡበት ጊዜ በጣም ልጆች ሆኖ የድረስ ግንኙነት በሚደረግበት ጊዜ በዚህ አይነት ነገር ሰውነታቸው የመጎዳት፣ አንዳንዶቹም ደግሞ በመደፈር፣ ሌላውም ደግሞ በኦፕሬሽን በሚወለድበት ጊዜ ወይም ደግሞ የማህፀን እጢ ወይም ካንሰር ሆኖ በሚሰራበት ጊዜ በቀዶ ጥገና ጊዜ በሚደረግ ጉዳት ላይ የፊስቱላ ጉዳት ይደርስባቸዋል። ግን በአብዛኛው በተለይ በኛ ሀገር በወሊድ በሚደርስባቸው ጉዳት የሚመጣ ነው።
በፊስቱላ የተጎዱ ሴቶች በሚደረግላቸው ሕክምና ሙሉ በሙሉ ይድናሉ በማለት ላቀረብኩላቸው ጥያቄ ዶክተር አምባዬ ሲመልሱ
በአብዛኛዎቹ ይድናሉ፣ የማይድኑም አሉ። ይሄ የማይድኑ ምክንያት ነው እንደ ጉዳቱ መጠን ነው፣ እንደ የምጡ ጊዜ መርዘም። አንዳንዶቹ እስከ ሳምንት ድረስ እያማጡ ሳይገላገሉ የሚቆዩበት ያለ፣ እሱ እንደ ምን ያክል በፍጥነት ህክምና አገልግሎትን እንዳገኙ፣ ከህክምናውን በኋላ በምጡ የተጎዳው አካባቢ እንደገና በዛ ላይ ኢንፌክሽን ፈጥሮ ከዛ በላይ ደግሞ ጉዳት ሊያደርስባቸው የሚችልበት ሁኔታ አለ። እነዚህ ሁሎቹ ተደማምረው የፊስቱላውን ጉዳት ይወስናሉ። አብዛኛዎቹ ድነው ወደ ቤታቸው ሄደው ወደፊት ልጅ ወልደው እንደዚህ ነው የምናያቸው። የተወሰኑት አብሯቸው የሚቆይ ችግር ይኖራቸዋል። ለምሳሌ ጉዳቱ በጣም ከፍ ሲል የፊኛቸው መጠን በጣም ፍጥ ይቀንሳል። ስለዚህ ሽንት መቋጠር ያላቸው ችሎታ በጣም ያነሰ ይሆናል። አንዳንዶቹ ደግሞ ጭራሽ መታከም የማይቻል ይሆናል። እነሱም ደግሞ በተለያየ አይነት መንገድ ሕክምና አግኝተው ቀጣይ ህይወታቸው እንዲቀጥሉ ለማድረግ የሚሞከሩበት የተለያየ ቀዶ ጥገና ይደረግላቸዋል ማለት ነው።
የፊስቱላ ህመም ዋና መንስኤ በአብዛኛው ከወሊድ ጋር የተያያዘ ቢሆንም ከጾታዊ ጥቃትና ከተለያዩ የህክምና ችግሮች ጋር ተያያዥ እንደሆነም ይገልጻሉ።
እኔ እንኳን በምሰራው ጊዜ የሚመጡ በሽተኞች ቁጥር እየቀነሰ ነው። እንግዲህ የሚቀጥለው 20-30 አመት ድረስ ይጠፋል ብዬ አስባለሁ። ምክንያቱም ሴቶች ልጆች ትምህርት ቤት መሄድ ጀምረዋል። አሁን በህግም ቢሆን ልጆች በጣም በቶሎ እድሜያቸው እንዳያገቡ ለቤተሰቦቻቸው ማስተማር፣ በተለይ ሴቶች ልጆችን ትምህርት ቤት እንዲሄዱ ማድረግ። ሌላው ከዛም አንጻር ልጆቹ በቂ ህክምና በልጅነታቸውም ጀምሮ በቂ ህክምና እንዲያገኙ፣ በተለይ ሴቶች ልጆችን ትምህርት ቤት እንዲሄዱ ማድረግ፣ በመማራቸው ግንዛቤ ያገኛሉ።
በመጨረሻም መንግስታዊም ሆነ መንግስታዊ ያልሆነ ድርጅት እንዲሁም ግለሰቦችን ጨምሮ የፊስቱላ ህመምን ሙሉ በሙሉ ለማጥፋት በጋራ መስራት ይኖርብናል በማለት ዶክተር አምባይ አስተያየታቸውን ሰጥተዋል።
የሚመስለው ነገር ፊስቱላ መሆን የሌለበት ጉዳይ ነው። መሆን የሌለበት ጉዳይ ማለት መከላከል የምንችለው ጉዳይ ነው። ምን መቶ በመቶ መጥፋት ያለበት መቅረት መከላከል የምንችልበት ጉዳይ ነው እና እዚህ ላይ መንግስታዊ ድርጅትም እያንዳንዱ ሰውን በግለሰብ ደረጃ ማድረግ የሚገባውን ከቤተሰብ ጀምሮ መውለድ ቀላል አደመጣ ተወልዶ ሲታይ ቀላል ይሆናል፣ ግን በውስጡ ቪክቲም የሚሆኑ እናቶች ይኖራሉ። ስለዚህም ጊዜ ያንን በጤና ሚኒስቴር፣ በሴቶች ጉዳይ፣ በትምህርት ሚኒስቴር፣ በፋሚሊ ፕላኒንግ እነዚህ ሁሉ አንድ ላይ መስራት እንዳለባቸው ሁሉ ጊዜ ያሳስበኛል። ምክንያቱም ይሄ የአንድ ተቋም ጉዳይ ብቻ አይደለም። ሁሉም ሰው የብዙ ነገሮች የማህበራዊ ችግርም ነው፣ የኢኮኖሚ ችግርም ነው፣ ስነ ልቦናዊ ችግር ነው ይሄ ችግሩ። ስለዚህ ይሄንን ሊያቃልሉ የሚችሉ የተለያዩ ድርጅቶች አንድ ላይ ሆኖ መስራት አለባቸው ይሄንን ነገር ለማቃለል ብዬ አስባለሁ። እና ይሄ ሁሉ ጊዜ ግንዛቤ እንዲኖረው ደስ ይለኛል።
እሺ፣ በጣም ነው የማመሰግነው ዶክተር አምባዬ።
ምንም አይደለም፣ እናመሰግናለን ነው
ይሄ ሙዚቃ እንግዲህ በ19 ስንት ዓመተ ምህረት ነበር? ሱራፌል ነው የመረጠልን ዲጄ ፋትሱ የኤችአይቪ ኤድስ ላይ ያለውን በማህበረሰቡ ያለውን ሁኔታ ለመግለጽ እንድንነጋገርበት፣ እንድናወራበት፣ በግልጽ እንድንወያይበት እና በሽታውን ለማጥፋት በሚደረገው ዙሪያ ሙዚቀኞች በሙሉ ተሰባስበው የዘፈኑት ነው። ኤልያስ መልካን ያቀነባበረው እሱን አውቃለሁ።
አዎ፣ የዛን ጊዜ ኤች አይ ቪ ኤድስ በግልጽ በይፋ አይነገርም ነበር። በርካታ ሰዎች እንደዚሁ በየቤታቸው ህይወታቸውን ያጡ ነበር እና አሁን ደግሞ ኤች አይ ቪ ኤድስ የሚከበርበት ቀን 2 ሳምንት ነው የቀረው። ከሁለት ሳምንት በኋላ ዓለም አቀፍ የኤች አይ ቪ ኤድስ ቀን ይከበራል። እንደዚሁም ለሌሎች ማህበራዊ ጉዳዮች ልክ እንደ ፌስቱላ አይነት ሰዎች በሚስጥር ይዘው የሚታመሙበት አይነት በሽታ በግልጽ ወጥቶ ማህበራዊ መፍትሄ እንዲገኝ የሚያስገነዝብ ሙዚቃ ነው።
ባለፈው እንደውም እዚህ ላይ ስለ ኤች አይ ቪ የነገሩኝ ዶክተር አሉ ኤች አይ ቪ በጣም የኤች አይ ቪ ቁጥር በኤች አይ ቪ የሚያዙ ቁጥር በጣም ወርዶ ነበር፣ አሁን ግን እየጨመረ ነው እና ሰዎች አሁንም መረጃ መቀበል አለባቸው።
እንግዲህ ዝግጅታችን ተጠናቋል። ዛሬ መስታወት በፌስቡክ ቪኦኤ አማሪክ እና በትዊተር